ፕሬዚዳንት ጆ ባይደን ትናንት ረቡዕ ምሽት ለመጀመሪያ ጊዜ በጋራ ምክር ቤቶች ፊት ተገኝተው ባሰሙት ንግግር ስለ መሰረተ ልማትና የሥራ ዕድል ማስፋፊያ ትልማቸው ተናግረዋል። መንግስትንም መልካም ነገሮችን ሊሰራ እንደሚችል ጥሩ ተቋም አድርገው አቅርበዋል። በኮቪድ-19 ወረርሽኝ የተነሳ የአሜሪካ ፕሬዝዳንቶች አቀራረብ የተለየ መልክ እየያዘ መምጣቱ የተስተዋለበት መድረክም ነበር። የአሜሪካ ድምጿ የዋይት ሃውስ ዘጋቢ ፓትሲ ዊዳክስዋራ ተከታዩን ዘገባ ደርሳናለች። ደረጀ ደስታ ያቀርበዋል።
ዝግጅቱ የተለመደው የወግ ሰነ ስርዓቱ አልተለየውም። በኮቪድ-19 ወረርሽኝ የተነሳ ፕሬዝዳንት ጆ ባይደን ለጋራ ምክር ቤቶቹ አባላት ባሰሙት የመጀመሪያው ንግግራቸው ላይ የተገኙት እንግዶች እንደወትሮው ወደ 1600 ሰዎች ባይሆኑም 200 ሰዎች ያህል ታድመዋል። የፕሬዝዳንቱ ዋነኛ ንግግር ያተኮረው በአሜሪካውያን ላይ ሲሆን አሁንም ቢሆን ዲሞክራሲም ሊሰፍን መንግስትም የሚጠበቅበትን ሊሰራ እንደሚችል ተናግረዋል።
We're creating hundreds of thousands of new jobs. We're delivering real results to people. They can see it, feel it in their own lives. Opening doors of opportunity, guaranteeing some more fairness.
መላገሪቱን ያስከተብን ነው። በመቶ ሺህ የሚቆጠሩ የሥራ ዕድሎችን እየፈጠርን ነው። ሰዎች በራሳቸው ሕይወት አይተው የሚያረጋግጡትን ውጤት አስመዝግበናል። የዕድል በሮችን እየከፈትን ለፍትህና ፍትሃዊነት ዋስትናም እየሰጠን ነው።
ባይደን ለአሜሪካ የቤተሰብ እቅድ ለትምህርትና ለህፃናት እንክብካቤ ማስፋፊያ የሚውል ያወጡትን የ1.8 ትሪሊየን ዶላር እቅዳቸውን አስተዋውቀዋል። ገንዘቡንም በከፊል የበለጸጉ አሜሪካውያን ላይ ከሚጥሉት ቀረጥ ለማግኘት ያሰቡ መሆናቸውን ገልጸዋል። ይህ እቅዳቸው ባለፈው መጋቢት ለመሰረተ ልማት ማስፋፊያ ካቀረቡት የ2.3 ትሪሊየን ዶላር ጥቅል በጀት ሌላ መሆኑ ነው። ስለ እቅዳቸው ስራ ፈጣሪነት ሲናገሩም
The American Jobs Plan is a blue-collar blueprint to build America.
የአሜሪካውያን የሥራ ዕቅድ ጥረው ግረው የሚያድሩትን ሠራተኞች በማቀፍ አሜሪካን ለመገንባት የወጣ ዕቅድ ነው።
ባይደን በምክር ቤቱ አባላት ፊት ያደረጉት የመጀመሪያው ንግግራቸው ከሌሎቹ ፕሬዝዳንቶች አንጻር ሲታይ ዘግይቶ የተደረገ ነው። ይሁን እንጂ መዘግየቱ የተፈጠረው በአገሪቱ እየተካሄደ ያለውን የክትባት መርሃ ግብር ቅድሚያ በመስጠት ሳይሆን የደህንነት ስጋት በመኖሩ ነው። ከአራት ወራት በፊት የቀድሞ ፕሬዝዳንት ዶናልድ ትራምፕ ደጋፊዎች የምክር ቤቱን ህንጻ በመውረር የባይደንን የምርጫ ድል ለመቀልበስ ጥረት ማድረጋቸው የሚታወስ ነው። ባይደን ይህንንም ጠቅሰውታል።
The worst attack on our democracy since the Civil War.
ከርስ በርሱ ጦርነት በኋላ በዲሞክራሲያችን ላይ የተፈጸመ ትልቁ ጥቃት ነው።
አሁን ባይደን አጀንዳዎቻቸውን አስመልክተው ያደረጉት ንግግር የትራምፕ ደጋፊዎችን ጨምሮ ለሁሉም አሜሪካውያን የተደረገ ነው። በጆርጅ ዋሽንግተን ዩኒቨርሲቲ የፖለቲካ አስተዳደር ፕሮግራም ዳይሬክተር ታድ ቤልት የሚከተለውን አስተያየት ሰጥተዋል።
He was packaging his policies as patriotic competitiveness. Who could be against that?
ፖሊሲያቸውን ያቀናጁት እንደ አርበኛ ተፎካካሪ ሆኖ ነው። ያን ተቃውሞ ማን ሊቆም ይችላል? የመሰረተ ልማት እቅዳቸውን ያወጡት የአሜሪካ ሥራ ፈጣሪ እቅድ አድርገው ነው። ስለ ሥራ ዕድል ፈጠራም ደጋግመው ወርተዋል። እና ታዲያ እነዚህን እቅዶች ተቃውሞ የሚቆም ማን ሊሆን ይችላል?
ባይደን የመሳሪያ ህጉን ጨምሮ በሜክሲኮ ድንበር በኩል እየጨመረ የመጣውን የስደተኞች ቁጥር በሚታይበት በዚህ ወቅት የስደተኞችን ረቂቅ ህግ የምክር ቤቱ አባላት እንዲያጸድቁ በድጋሚ ጥሪያቸውን አቅርበዋል። በውጭ ግንኙነት ፖሊሲ ንግግራቸውም የአሜሪካን ጦር ከአፍጋኒስታን ስለመውጣት፣ የሰሜን ኮሪያና ኢራን በኩል ስላለው የኒውክሌር ስጋት እንዲሁም የራሽያን ጠብ አጫሪነት ለመመከት ስለሚደረገው ጥረት አስረድተዋል። የቻይና ፕሬዝዳንት ዢ ጂንፒንግ ቻይናን በዓለም እጅግ አደገኛ ወደ ሆነው ሁኔታ ውስጥ እየመሯት መሆኑን በመግለጽ ያስጠነቀቁ ሲሆን ዩናይትድ ስቴትስ ባላንጣዎችም የአሜሪካን ህዝብ ለመከፋፈል የሚያደርጉት ያልተሳካ ጥረት መኖሩን ተናግረዋል።
They look at the images of the mob that assaulted the Capitol as proof that the sun is setting on American democracy.
በአሜሪካ ምክር ቤት ህንጻ ላይ የተፈጸመውን የአመጽ ጥቃት የተመለከቱት በአሜሪካ ዲሞክራሲ ላይ ጀንበር እንዳዘቀዘቀች ነው። ይሁን እንጂ ግን ተሳስተዋል።
እስከዛሬ በነበረው ልማድ መሰረት ቀዳማይ እመቤት ጂል ባይደን የፕሬዝዳንቱን አጀንዳ የሚያጎሉ እንግዳ አፈላልገው አላመጡም። ይልቁንም ስደተኛ የሆኑትን ነርስ፣ በመሳሪያ ህጉ ጥብቅና የቆሙትን ሰውና የጾታ ለውጥ ያካሄዱትን አንድ ታዳጊ ወጣት በድረገጽ እንዲቀርቡ አድርገዋል። ብቸኛው ጥቁር የሪፐብሊካን ሴኔተር የሆኑት ቲም ስካት በባይደን አንጻር የሪፐብሊካንን ምላሽ በንግግር አስተምተዋል። ባይደን ስለ ክትባቱ ያሰሙትንም ንግግር በማዋደቅ ስካት የሚከተለውን ብለዋል።
Thanks to Operation Warp Speed and the Trump administration, our country is flooded with safe and effective vaccines.
የተፋጠነ የክትባት ሂደት እንዲፈጠር ላስቻለውና ኦፕሬሽን ዋርፕ ስፒድ ለተባለው የትራምፕ አስተዳደር ሥራ ምስጋና ይግባው አገሪቱ ውጤታማና አስተማማኝ በሆኑ ክትባቶች ተጠለቅልቃለች።
ፕሬዝደንቱ ለምክር ቤቱ ንግግራቸውን ሲያሰሙ በታሪክ ለመጀመሪያ ጊዜ ሁለት ሴቶች ፕሬዝደንቱን አጅበው ከአጠገባቸው ቆመዋል። በአገሩ ፕሬዝደንት ላይ አንድ ክል ቢደርስ በተተኪው የስልጣን ተዋረድ በአንደኛና ሁለተኛ ደረጃ በቅደም ተከተል ተሰልፈው የሚገኙት ምክትል ፕሬዝደንት ካማላ ሃሪስና የተወካዮች ምክር ቤት አፈጉባኤ ናንሲ ፖሎሲ ናቸው። ይህ በዩናይትድ ስቴትስ የፖለቲካ ታሪክ አብይ ስፍራ ይኖረዋል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ።